ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ቀጣዮቹን ጉዳዮች ትሰማላችሁ።
ከአንድ ወር እስከ ስድስት ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ይህን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን።
በቅርቡ የተወሰነው የከፍተኛ ትምህርት ተቋማት መግቢያ ውጤት ምዘና በተለይ በምስራቅ አማራ ክልል የሚገኙ ቦታዎች ዘንድ ባሉ ተማሪዎችና መምህራን ዘንድ ቅሬታን ፈጥሯል። ይህን የተመለከተው ዘገባ በምሽቱ ይደመጣል።
ህጻናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት ሁሉም ህጻናት እኔ ጋር የሚመጡት።
በአስቂኝ ትርኢት አቅራቢነቱና በማህበራዊ ሚዲያ ተጽዕኖ ፈጣሪነቱ የሚታወቀውን ኮሜዲያን እሸቱ መለሰን የሰማ ነው። ስለ ቅርብ ጊዜ ስራዎቹ ቆየት ብሎ ያጫውተናል። እነዚህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናው እናሰማችሁ። ስምንሽ ቆየ
አመሰግናለሁ ሀብታሙ። በማላዊ የፖሊዮ በሽታ መጥፋቱ ከተረጋገጠ ከ30 ዓመት በኋላ ለመጀመሪያ ጊዜ በየካቲት ወር ላይ በሽታው መገኘቱ መረጋገጡን ተከትሎ ትላንት በምስራቅና ደቡባዊ የአፍሪካ ክፍሎች የፖሊዮ ክትባት ዘመቻ ተጀምሯል። የተባበሩት መንግስታት የህፃናት መርጃ ድርጅት ከሌሎች አጋሮች ጋር በመሆን ዘመቻውን የሚመራ ሲሆን በማላዊ፣ ዛምቢያ፣ ሞዛምቢክ እና ታንዛኒያ የሚኖሩ ከ20 ሚሊዮን በላይ ህጻናትን ለመከተብ እቅድ ተይዟል። የክትባት ዘመቻው የታቀደው ባለፈው ወር በማላዊ ዋና ከተማ ሊሎንግዌ የምትኖር አንዲት የ3 ዓመት ህጻን በፖሊዮ ቫይረስ በመጠቃቷ እግሮቿን ማዘዝ እንዳቃታት ከተረጋገጠ በኋላ ነው። በመጀመሪያው ዙር የክትባት አሰጣጥ ሂደት በታንዛኒያ፣ ዛምቢያ፣ ሞዛምቢክ እና ማላዊ የሚኖሩ 9 ሚሊዮን ህጻናት ክትባቱን የሚወስዱ ሲሆን ክትባቱ ከዚህ በፊት ተከትቦ የነበሩ ህጻናትንም ያጠቃልላል። አንጎላ፣ ኤስዋቲኒ እና ዚምባብዌ በደቡባዊው የአፍሪካ ክፍል ካሉ መንግስታት እጅግ የከፋ የሚዲያ አፋኝ መሆናቸውን በየዓመቱ በሚዲያ ነጻነት ዙሪያ የሚወጣው ሪፖርት አመልክቷል። በቀጠናው የፕሬስ ይዞታን የሚቆጣጠረው የደቡባዊ አፍሪካ የሚዲያ ተቋም ባወጣው የዘንድሮ ሪፖርት በተለይ የኤስዋቲኒና የዚምባብዌ ባለስልጣናት ሚዲያን በእጅጉ እንደሚያፍኑና ሀገራቱ የፕሬስ ነጻነትን ለማክበር ተጨማሪ ጥረት ማድረግ እንደሚጠበቅባቸው አስታውቋል። የተቋሙ ዳይሬክተር የሆኑት ታቦኒ ሞዮ እንዳሉት ኤስዋቲኒ ባለፈው ዓመት በሀገሪቱ በነበረ ተቃውሞ ኢንተርኔት 2 ጊዜ እንዲቋረጥ ማድረጓን፣ ዚምባብዌ ኢንተርኔትን የሚገድብ ሕግ እያወጣች መሆኑንና በአንጎላ የሚደረገው ምርጫ እየተቃረበ መሆኑን ተከትሎ ክትትል እንደሚደረግ ተናግረዋል። ሆኖም የዚምባብዌ ምክትል ኢንፎርሜሽን ሚኒስትር ባለፈው 1 ዓመት ውስጥ በሀገሪቱ የታሰረም የተገደለም ጋዜጠኛ እንደሌለ በመጥቀስ ሪፖርቱ ስሜት የማይሰጥ ነው ሲሉ አጣጥለውታል። በደቡብ ሱዳን እስካሁን ያልተረጋጋውን የሰላም ስምምነት ለማጽናት መንግስት ህገ መንግስቱን በተግባር ለማዋል ያሰበው እቅድ ተፈጻሚ ሳይሆን ምርጫ ከተካሄደ ሀገሪቱ ወደማያባራ ሁከት ልታመራ ትችላለች ሲል የተባበሩት መንግስታት ድርጅት አስታውቋል። ይህን ያስታወቀው የደቡብ ሱዳንን የሰብአዊ መብት ሁኔታ የሚከታተለው 3 አባላት ያሉት ኮሚሽን ለመንግስታቱ ድርጅት የሰብአዊ መብት ጉባኤ ባስገባው ሪፖርት ነው። ደቡብ ሱዳን በሀገሪቱ ስር የሰደደውን የእርስ በርስ ጦርነት ለማስቆም የህገ መንግስቱን የተወሰኑ አንቀጾች ተግባራዊ ለማድረግ የ3 ዓመት የሽግግር ጊዜ ነበራት ሲሆን እንደ አውሮፓውያን አቆጣጠር በ2023 ምርጫ ሊካሄድ ቀጠሮ ተይዟል። ሆኖም የኮሚሽኑ አባላት የሰላም ስምምነቱ ቁልፍ አካላት እስካሁን ተግባራዊ ካለመደረጋቸው በተጨማሪ በሀገሪቱ የተወሰኑ አካባቢዎች የሚካሄደው ግጭት እንዲሁም በመላ ሀገሪቱ የተንሰራፋው የሰብአዊ መብት ጥሰት ነጻና ገለልተኛ ምርጫ ለማድረግ መሰናክል ሊሆን ይችላል ብለዋል። ግጭቱ እስካሁን ከ4 ሚሊዮን በላይ ሰዎች በሀገር ውስጥና ወደ ጎረቤት ሀገር እንዲሰደዱ ያደረገ መሆኑንና ወደ 9 ሚሊዮን የሚጠጉ ሰዎች ደግሞ ሰብአዊ እርዳታ እንደሚያስፈልጋቸው የኮሚሽኑ ሊቀመንበር ያስሚን ሶካ ተናግረዋል። ራሽያ በዩክሬን የከበበችውን ሜሪዮፖል ከተማ ባለስልጣናት እስከ ዛሬ ድረስ አሳልፈው እንዲሰጡ ቀነ ገደብ ብታስቀምጥም የዩክሬን ምክትል ጠቅላይ ሚኒስትር ኤሬና ቬሬሽቾክ ማስጠንቀቂያውን አጣጥለውታል። ቬሬሽቾክ አሳልፎ በመስጠትም ሆነ ትጥቅ በመፍታት ዙሪያ ምንም አይነት ንግግር ሊኖር አይችልም። ይህንንም ለራሻ ወገኖች አስረድተናቸዋል ሲሉ ተናግረዋል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከራሻ ፕሬዝዳንት ቭላድሚር ፑቲን ጋር በሰላም ዙሪያ ለመነጋገር ዝግጁ መሆናቸውን አስታውቀዋል። ዘለንስኪ ትላንት ከሲኤንኤን ጋዜጠኛ ፋራድ ዘካሪያ ጋር በነበራቸው ቃለ ምልልስ ዩክሬንና ራሻ በድርድር ስምምነት ላይ መድረስ ካልቻሉ የሶስተኛው ዓለም ጦርነት መነሻ ሊሆን እንደሚችል ተናግረዋል። ዘለንስኪ አክለው የዩክሬንን ግዛት የሚያስጠብቅና ፍትሃዊ የሆነ ሁለገብ ሰላማዊ ድርድር ከሞስኮ ጋር ለማድረግ ጥሪ አቅርበዋል። ከዩክሬን ልዑካን ጋር ድርድር የሚያደርጉት የራሽያ ዋና ተደራዳሪ በቅርብ ቀን በሰጡት መግለጫ ዩክሬን ወደ ኔቶ ለመቀላቀል ያቀረበችውን ሐሳብ ጥላ ገለልተኛ አቋም እንድትይዝ የሚጠይቀው ሐሳብ ዙሪያ ሁለቱም ወገኖች ወደ ስምምነት መቃረባቸውን አመልክተዋል። አድማጮች ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀደሙ መሰናዶ እንሻገር። በቅርቡ የተወሰነው የከፍተኛ ተቋማት መግቢያ ውጤት በተለይ በምስራቃዊ አማራ አካባቢዎች የተከሰተውን ነባራዊ ሁኔታ ግምት ውስጥ ያስገባ አይደለም ሲሉ መሰረታቸውን ደሴ ላይ ያደረጉ 15 የሃይማኖትና የሲቪል ድርጅቶች አስታውቀዋል። ድርጅቶቹ በተማሪዎችና በአካባቢ ላይ ሊደርስ የሚችለውን ስነ ልቦናዊ ጉዳትና ፖለቲካዊ አለመረጋጋት ግምት ውስጥ በማስገባት የሚመለከተው መንግስታዊ አካል ማስተካከያ እንዲያደርግም ጠይቀዋል። መስፍን አራጌ።
የደቡብ ወሎ ዞን መምህራን ማህበር ሊቀመንበር መኮንን ጌታቸው በመንግስት የተወሰነውን የዩኒቨርሲቲ መግቢያ መቁረጫ ውጤት በጦርነት ቀጠና ውስጥ የቆዩ አካባቢዎች የነበሩበትን ሁኔታ ያላገናዘበ ሲሉ ተችተውታል። ከደቡብና ሰሜን ወሎ ከዋግምራና ኦሮሞ ብሔረሰብ እንዲሁም ከደሴ ከተማ አስተዳደር የተገኘውን መረጃ መሰረት አድርገው የተናገሩት ሊቀመንበሩ በአምስቱ ምስራቃዊ የአማራ አካባቢዎች የ12ኛ ክፍልን መልቀቂያ ብሔራዊ ፈተና 31896 ተማሪዎች ወስደው የተቆረጠውን የዩኒቨርሲቲ የመግቢያ ውጤት ማስመዝገብ የቻሉት ግን 9281 መሆናቸውን ገልጸዋል።
በጥቅል ሲታይ በዚህ አካባቢ ጦርነቱ ባስከተለብን ጠባሳ ልጆቻችን ከጦርነቱ ሽሽት ጋር ተያይዞ እንዲሁም የጥይት ድምፅ እየፈሩ ምንም አይነት ደብተርም ሆነ እውቀት ባላገኙበት ሁኔታ ትምህርት ቤቶቻቸው አንደኛው በወራሪ ኃይል እየፈረሰ፣ ሁለተኛው ከከባድ መሳሪያ እያረፈባቸው፣ ሌላም እንደገና ደግሞ ለመጠለያ ሆነው ለተፈናቃዩ መጠለያ ሆነው የቆዩት የትምህርት ተቋማት ናቸው እንደ ደሴ ከተማ በአብዛኛው። ስለዚህ ከአንድ ወር እስከ 6 ወር በላይ ትምህርት አቋርጠው ለነበሩ ቤትና የትኛውን ቦታ ላይ ስደት ላይ በነበሩበት ሁኔታ ይሄ ነጽብ እዚህ ላይ ተሰቅሎ ይህን ያህል ተማሪ ቤት እንዲውል በመደረጉ በጣም ቅሬታ ነው እየፈጠረብን ልጆቹም ላይ የወደፊት እድገትም ላይ። ስለዚህ የእኛ ጥያቄ ልክ ልዩ ድጋፍ እንደሚደረግላቸው አካባቢዎች የእኛም አካባቢ በጦርነት ቀጠና የወደመና በጦርነት ቀጠና ውስጥ ልጆቹ ምቹ የመማር ማስተማር ሁኔታ ባልተደረገበት በምቹ ሁኔታ ባልተማሩበት ይሄ እንደዚህ መደረጉ አግባብነት ስለሌለው ልዩ ድጋፍ እንደሚያደርግላቸው ተወስኖ የተወሰነ ዝቅ ብሎላቸው ልጆቹ የመማር እድል እንዲያገኙ እንዲደረግ ነው።
አቶ መኮንን መመዘኛው ሚዛናዊነት ጎድሎታል ይላሉ።
ምቹ ሁኔታ ባለካለባቸው አካባቢዎች ምቹ ሁኔታ የሌላቸውን አለ የሚውጥ በጋራ እየተሰጠ ነው። እንደ ጋራ እንደ ሀገር ነው የተገመገምነውና ይሄ አግባብ ነው ብለን አናምንም። ስለዚህ የትምህርት ሚኒስቴር ይሄን ሁኔታ አይቶ ዝቅ ብሎ ኢቭን አንዳንዶቹም ብናይ ለምሳሌ ደቡብ ወሎ ደሴ ዙሪያ ብናይ አንድ ተቋም ገልሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ተማሪ አላለፈም። ወረኢሉ ላይ ቁልምቢ የሚባል አጠቃላይ ሁለተኛ ደረጃ ትምህርት ቤት ምንም ያለፈ የለም። ለጋምቦ ጊምባ አጠቃላይ ሁለተኛ ደረጃ ትምህርት ቤት አንድም ተማሪ አላለፈ። ስለዚህ ይሄ የሆነበት ምክንያት የማለፊያ ነጥቡ ከፍ ብሎ ስለ መምጣቱ ብቻ ሳይሆን የኛን የተማሪዎቻችን የመማር ማስተማር ሁኔታ ባልተፈጠረበት፣ ሰላም በሌለበት፣ ሽሽት ላይ በነበሩበት ህፃናት እንደገና ወደ ፈተና ገብተው ሲፈተኑ 423 እና በላይ ማምጣት ባለመቻላቸው ምክንያት ውድቀት ተከስቶብናል። አብዛኛው ከ75% በላይ ተማሪዎቻችን እቤት የሚሉ ናቸው።
በደሴ ቀዳሜ ገበያ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል መልቀቂያ ብሔራዊ ፈተና ውስጥ የበጆን ያህል ውጤት አለማግኘቷን ተናግራለች። የደሴ ከተማ ነዋሪዋ የሽወርቅ ስዩም እንደውጣቷ ውጤቱ በተዘበራረቀ ስሜት ውስጥ እንድትቆይ አድርጓታል።
መጀመሪያ የነበር ምኖር ከራያው እዚህ ወደ ደሴ መጣን። ደሴ መጣን ያው በጦርነት ጊዜ መልሰ ወደ አበባ ሄድን ለሶስት ወር ያክል። ከዛ ከሶስት ወር በኋላ ፈተናውን ለፈተና ለመውሰድ ወደዚህ መጣው ተመልሼ ወደ ደሴ። ስንመጣ ያው ሁሉም ነገር እንደነበረው እንደ ድሮ አይደለም፣ እንደተጋጀነውም አይደለም፣ ከባድ ነው። ፈተናውንም እንደጠበቅነው አላገኘነውም። አብዛኛው ተማሪ ነው ብቻ አይደለም። ከተማርኩበት ትምህርት ቤት የተማርኩት ደሴ ቅዳሜ ገበያ ትምህርት ቤት ነው። በጣም ከባድ ነው። የዩኒቨርሲቲ መግቢያ ውጤት ራሱ ያመጣ ተማሪ በጣም ዝቅተኛ ነው፣ ከኔ ጀምሮ ማለት እና አስከፊ ነበር።
አሁን ውጤቱን ባለማግኘትሽ እየተሰማሽ ስሜት?
ያው በጣም ከባድ ነው። ዝብርቅርቅ ያለ ስሜት ነው የሚሰማ መወሰን እስከሚያቀት ድረስ። ማለት የምትፈልገውን አቅድ አሁን እንደገና ሌላ አቅድ
ወጣቷ ብትሳቶን እሷን የመሰሉ በሺዎች የሚቆጠሩ ውጤት ያለመጣላቸው ተማሪዎች መኖራቸውን የሚያስረዱት ደግሞ የደሴ ከተማ ትምህርት መምሪያ ኃላፊ ፍቅር አበበ ናቸው።
2829 ተማሪዎች ፈተና ወስደዋል። ከነዚህ ከወሰዱ ተማሪዎች ውስጥ እንግዲህ 760 ዎቹ ብቻ ናቸው ዩኒቨርሲቲ መግቢያ ፈተናውን የመቁረጫ ነጥቡን ያለፉት ማለት ነው። አጠቃላይ ፐርሰንት ሲሰላ 28.8 አካባቢ እንደ ደሴ ከተማ ናቸው ዩኒቨርሲቲ መግቢያ መቁረጫ ነጥቡን ያሟሉት። 2012 ላይ በዛኛው ዓመት የነበረው ነገር አሁን 60% ያህል ነበረ።
መምሪያ ኃላፊው ለውጤቱ ዝቅተኛነት ዝርዝር ጥናት ተደርጎ ወደፊት የሚገለጽ መሆኑን ጠቅሰው በዋነኛነት ግን ተማሪዎቹ ያለፉበት ከባድ የጦርነት ጊዜና እሱን ተከትሎ ያጋጠማቸው የስነ ልቦና አለመረጋጋት መሆኑን በእርግጠኝነት መናገር ይቻላል ባይ ናቸው።
በጦርነቱ ምክንያት የተፈጠረባቸው የስነ ልቦና ጫና አንዱ ነበር። ከነዚህ ተማሪዎች መካከል እንግዲህ ቤተሰቦቻቸውን የሚያጡ አሉ፣ ያልተገኙም አሉ። በተለያየ ጫና ውስጥ ሆነው ነገሮች በተገቢው ባልተጋጉበት ሁኔታ ከጊዜ ማኳያ አስቸጋሪ ስለሆነ ፈተናው እንዲወስዱ ተደርጓል እና ይሄ አንዱ ለውጤታቸው ዝቅ ማለት አንዱ ምክንያት ነው። ሌላው ምክንያት ተብሎ ሊወሰድ የሚችለው ራሱ የማለፊያ ጥቁ ሲታይ ትንሽ ከባለፉት ዓመታቶች በእጅጉ ከፍ ያለ ነው። አሁን ስታየው የወንዶች የናቹራል ሳይንስ የማለፊያ ነጥቡ 423 ነው ለወንዶች፣ የሴቶች 409 ነው። ይሄ ከ700 ከ600 የታረመው የሶሻል ሳይንስ እንደገና ከ500 የታረመው ከ600 ያሁን ሁለተኛው ዙር ከ600 317 ለወንዶች ለሴቶች 305 ነው ማለፊያ ነጥቡ።
ዛሬ ጋዜጣዊ መግለጫውን በጋራ ከሰጡት መሀል የደሴ ከተማ ሃይማኖት ተቋማት ጉባኤ ጸሐፊ ቄስ መስፍን ጌታሁንም ተከታዩን ብለዋል።
ፈተና እንዲወስዱ ልጆቹ መደረጋቸው አንድ ጥሩ ነገር ነው። የምንለው ምንድን ነው? ከእድሜያቸው ላይ አንድ አመት አይቃጠልባቸው። ከተፈተኑ በኋላ በዚህ በተበላሸ ውጤት ምክንያት ቢቀሩ ብዙ ስራ አጥ እናፈራለን ማለት ነው። መማር አይችሉም፣ ካልተማሩ መስራት አይችሉም። ወጣቶች ናቸው። ወጣት ደግሞ ስሜታዊ ነው። ስራት ከሆነ ቁጭ ብሎ የሚውል ከሆነ ወደ ልዩ ልዩ ሱስ ሊገባ ይችላል። ወደማይገባ የተበላሸ ስነ ምግባር ውስጥ ሊገቡ ይችላል። የራሳችን ልጆች ለራሳችን ጠላት ሊሆኑብን ይችላሉ ማለት ነው።
የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሬ ለአሜሪካ ድምጽ በስልክ በሰጡት አስተያየት በጸጥታ ችግር ምክንያት በአማራ፣ ኦሮሚያ፣ ቤንሻንጉል እና አፋር ክልሎች ሁለተኛ ዙር ፈተና ለ54,000 ተማሪዎች መሰጠቱን አስታውሰው
ሁለተኛ ዙር የተፈተኑት ተማሪዎች ቁጥር ከአጠቃላይ በዚህ ዓመት ከተፈተኑት አነስተኛ ማለት 9% ብቻ ናቸው በሁለተኛ ዙር የተስተናገዱት። 91% የተፈተኑት በመጀመሪያው ዙር ነው። ከጥቅምት 9 እስከ ህዳር 2 ባለው በመጀመሪያው ዙር የፈተና አስተዳደር ችግር ስላጋጠመ ሲቪክስ ትምህርት እንደያዝ ተደርጓል።
ዶክተር ሳሙኤል የጸጥታ ስጋት የነበረባቸውና በሁለተኛ ዙር የተፈተኑ ተማሪዎች ከመጀመሪያው ዙር ተፈታኞች የተሻለ ውጤት አስመዝግበዋል የሚል መሟገቻ ያቀርባሉ።
የዚህ ማሳያው ምንድን ነው? የመጀመሪያ ዙር ተፈታኞች ከተፈተኑት ውስጥ 50% እና ከዛ በላይ ያመጡት 45% ብቻ ናቸው። ያ ማለት 50% አማካይ እና ከዛ በላይ ያመጡ ተማሪ 45% ነው። በሁለተኛ ዙር የተፈተኑት ግን ከዚህ ጋር የሚነጻጸው 50%። በሁለተኛ ዙር ከተፈተኑት ውስጥ በመንግስት ዩኒቨርሲቲ ምደባ የሚያገኙት መጀመሪያ ዙር ከተፈተኑት ጋር ብናነጻጽረው ይሄን የመጀመሪያ ዙር ተፈታኞች 25% ምደባ የሚያገኙ ሲሆን በጸጥታ ምክንያት ሁለተኛ ዙር የተፈተኑት 28%። ስለዚህ በጸጥታ ምክንያት ወደ ኋላ ቀርቶ የተፈተኑ ተማሪዎች ባስመዘገቡትም ውጤት ይሁን በመቁረጫ ነጥቡም ቢታይ በመንግስት ዩኒቨርሲቲ ምደባም ቢታይ የተሻለ አፈጻጸም ያሳዩት የሁለተኛ ዙር ናቸው።
ግን የሚነሱ አንዳንድ ጥያቄዎች አሉ። ከዚህ ቀደም ከፍተኛ ውጤት በማምጣት የሚታወቁ ወረዳዎች፣ ከተሞች፣ ትምህርት ቤቶች አሁን ሙሉ በሙሉ በሚባል ጭምር ውጤት ያላገኙበት ሁኔታ አለና ለዚህ ደግሞ እንደ ምክንያት የሚያቀርቡት ልጆቻችን በጦርነቱ ምክንያት ተሰደው ተፈናቅለው ሄደው ነበር። ስለዚህ የትምህርት ሚኒስቴር ለሌሎች ልዩ የመግቢያ ውጤት እንደሚያስተካክለው ሁሉ ይሄም አካባቢ ይሄንን ግምት ውስጥ ያርባ መሆን አለበት፣ እኩል መታየት የለበትም የሚል ነው የሚያነሱትና ሚኒስቴር መስሪያ ቤቱ በዚህ ላይ ያለው አቋም
ሳይን እኛን መረጃው ነው ይመራል። እኛ የተማሪ ውጤት በትምህርት ቤት አናይም። በክልል ማየት ከፈለገ አሁን የተባለው አካባቢ ብቻ አይደለም ጸጥታ ችግር የነበረባቸው ሁለተኛ ዙር የተፈተነው አራት ክልሎች ላይ ፈተናው ድጋሜ የተሰጠው በእነኛ አካባቢዎች ከሌላ ጊዜ የተሻለ ውጤት አልተመዘገበም የሚባል ከሆነ በዝርዝር ትምህርት ቤቶቹ ማየት ይፈልጋል። በዝርዝር በትምህርት ቤቶች አይደለም መረጃው አናላይዝ የተደረገው። እንደ አጠቃላይ እንደ ሀገር የውጤት አፈጻጸሙ መሻሻል ነው የሚያሳይ። እንደ አጠቃላይ የክልል ለክልል መካከል ሰፊ ልዩነት የሚባል የተመዘገበ የለው። ይሄን ብቻ አይደለም፣ በጸጥታ ምክንያት ዘግይቶ የተፈተኑ ተማሪዎች ሁለት ሶስት እድል ተሰጥቷል። አንድ ይቆዩና እነኚህ ልጆች ከ2014 ጋር ይፈተኑ፣ ሁለት ሌላ ፈተና እናዘጋጅና እንፈትን ነው። ከክልሎች ጋር ምክክር ተደርጎ አይፈተኑ የሚል የተፈተኑትም ተማሪዎች እንደተባለው ሳይሆን የተሻለ ውጤት አስመዝግበዋል። ማሳያ ላቅርብ። በሴቶች ከፍተኛ ውጤት የተመዘገበው በሁለተኛው ዙር ከተፈተኑት ተማሪዎች ልጅቷም ነዋሪነቷ ወልዲያ ከፍተኛ ውጤት በኢትዮጵያ ማለት ነው። በዚያም ይሄ የሚያሳየው የሁለተኛ ዙር ተፈታኞች በውጤት አንደር ፐርፎርም አድርጓል የሚለው ምንም የመረጃ ተጨባጭነት የለውም።
ያም ሆኖ ዘንድሮ በልዩ ሁኔታ የሚወድቁ ተማሪዎች ቁጥር ሊጨምር የሚችልበትን አጋጣሚ ዘርዝረዋል።
ሰፊ የሆነ የመውደቅ ምጣኔ ሊያጋጥም ይችላል። በምን ምክንያት? አስረኛ ክፍል ላይ ተጣርቶ መሰናዶ ትምህርት ይከታተል የነበረውን አይደለም ዘንድሮ የፈተን ነው። ከስምንተኛው በኋላ አራት ዓመት የተማረው ነው የፈተን ነው። ይሄ አንዳንድ ትምህርት ቤት ላይ አንድም ሰው ላይ ያልፍ ይችላል። ማለፍ የሚለው እንግዲህ ወደ መንግስት ዩኒቨርሲቲ መግባትን ነው አሁን እየተነገረ ያለው። ማለፍ ማለት በትምህርት ሚኒስቴር 50% እና ከዛ በላይ ማምጣት።
ሚኒስተር ዴታው ይህን ይበሉ እንጂ ቪዮ ያናገራቸውና በደሴ የሚኖሩ ተማሪዎች እንዲሁም የደቡብ ወሎ ዞን መምህራን ማህበር ሊቀመንበሩ አቶ መኮንን የአስረኛ ክፍል ፈተና መውሰዳቸውን ጠቁመዋል።
ባይዘው እነዚህ ልጆች እኮ አስረኛ ክፍል ማትሪክ መጥቶላቸው የማትሪክ ውጤት አመጣው ያለፉ ናቸው። አልፈው 11 እና 12 ለዩኒቨርሲቲ መዘጋጃ ክፍል ውስጥ የነበሩ ናቸው። ስለዚህ አስረኛ ክፍል ቢወርቁ ምናልባት ቴክኒክና ሙያ ይቀጥላሉ ይባል ነበር። አሁን ግን ሁሉም ነገር ጨለመባቸው ቤት በመዋላቸው አብዛኛው ተማሪ ይሄን ስል የግድ ሁሉም ያልፋል ማለት አይደለም። ግን ውጤታቸው ከፍ እንኳ ዝቅ እንኳ ብሎ ከ423 ለምሳሌ ያለፈው አመት የመቁረጫ ነጥብን ብናይ ለተፈጥሮ ሳይንስ ለወንዶች 378 ነበር፣ ለሴቶች 368 ነበር። አሁን የመቁረጫ ነጥቡ ግን ለወንድ 423 ነው፣ ለሴት 409 ነው። ማህበራዊ ሳይንስን ብናይ ያሁኑ 317 ነው፣ ለሴት ለወንድ 317 ነው፣ ለሴት 305 ነው።
ይህ እንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ዛሬ ባወጣው መግለጫ የአንደኛው ዙር ፈተና እንደተጠናቀቀ ለሀገር አቀፍ ፈተናዎች ድርጅት በወቅቱ ፈተና ተሰርቋል እየተባለ በማህበራዊ ሚዲያ ሲሰራጭ በነበረው የተለያየ መረጃ ምክንያት የፈተና ውጤት ትንተናው በጥንቃቄ እንዲታይ በጽሁፍ ጥያቄ ማቅረቡን ገልጿል። ውጤት ከተገለጸ በኋላም የቀረቡ ቅሬታዎችን መሰረት በማድረግ ፈተናዎችን ድጋሚ እንዲታይላቸው የጠየቁ ተማሪዎችን ውጤታቸው እንዲፈተሽላቸው ሁኔታዎችን ከማመቻቸት በተጨማሪ አጠቃላይ በውጤቱና መቁረጫ ነጥቡ ዙሪያ አስፈላጊ ማብራሪያ እንዲሰጥ ለትምህርት ሚኒስቴር ጥያቄ አቅርበናል ነው ያለው ቢሮ። በሚኒስቴሩ በኩል አስፈላጊ ማብራሪያ ከተሰጠ በኋላ በትምህርት ቢሮ በኩል የሚፈልጉ መረጃዎች ካሉ ከህዝቡ የሚደበቀው መረጃ እንደማይኖር ትምህርት ቢሮ አስታውቋል። ባልደራስ ለእውነተኛ ዲሞክራሲ በበኩሉ የዘንድሮ 12ኛ ክፍል ፈተና ብዙ ችግሮች ያሉበት በመሆኑ በርካታ ተማሪዎችና ወላጆቻቸውን ለብርቱ ጭንቀት ዳርጓቸዋል። ይህ ሁኔታ ሳይታረም የተረጋጋ የመማር ማስተማር ሂደት ሊኖር ስለማይችል የሰሜኑ ጦርነት በተካሄደባቸው የአፋርና የአማራ አካባቢዎች በልዩ ሁኔታ ታይተው ለአካባቢው ተማሪዎች የተለየ ድጋፍ እንዲደረግላቸው የሚሉና አምስት ምክረ ሀሳቦችን አያይዞም ሰንዝሯል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሻገር። ከሁለት አመታት በፊት ኮሜዲያን እሸቱ መለሰ የዝግጅታችን እንግዳ እንደነበረ ይታወሳል። በዚያ ወቅት በኮሜዲ ስራዎቹ ጅምር ትኩረትን አግኝቶ ነበረ። ዛሬ እሸቱ በማህበራዊ መገናኛዎች ላይ በመቶ ሺዎች የሚቆጠሩ ተከታዮች ያሉት፣ ህጻናትና ወጣቶችን የሚያዝናኑ መሰናዶዎችን የሚያቀርብ፣ የወጣቶችን ችግርና ተሰጥኦ የሚያጎላ ትርኢቶችን በማስፋት መልካም ስም እያገኘ ያለ ወጣት ሆኗል። ስለ ቅርብ ጊዜ ስራዎቹና ተያያዥ ጉዳዮቹ ለማውጋት ዳግም ተገናኝተናል። ከኮሜዲው በተጨማሪ በተለያዩ ዘርፎች ለመሳተፍ ለምን እንደፈለገ፣ በአዳዲሶቹ ስራዎች ውስጥ ቀድሞ የሚታወቅበትን የኮሜዲ ተሰጥኦ በምን መልኩ እየተጠቀመበት እንደሆነ ከሚያስረዳበት ይጀምራል።
እኔ በባህሬ አንድን ነገር ከዜሮ ጀምሬ እያዳበርኩ አሪፍ አድርጌ መስራት እችላለሁ ብዬ ማስብ ሰው ነኝ። ምንም ነገር ውስጥ ብትከተኝ ጥሩ መሆን እችላለሁ ብዬ አምናለሁ። ምክንያቱም ራሴን በብዙ መልኩ ብዙ ነገር ውስጥ ከትቼ ሳየው፣ አንዱ ትልቁ ነገር ምንድን ነው፣ መጀመሪያ አንድን ስራ ለመስራት በፊት ጥናት ማድረግ፣ ከዛ ያጠናኸውን ደግሞ ስቴፕ ባይ ስቴፕ እያንዳንዱን ተግባር ለመፈጸም መሞከር ነው። ሌላው ብዙ ነገር ውስጥ እንድሳተፍ ምክንያት የሆነው ዓለም የፈጠረው ቴክኖሎጂ ነው። ይሄ ዩቱብ የሚባለው ቴክኖሎጂ እድል ይሰጣል ብዙ ኮንተንት እንድትፈጥር፣ ብዙ ፕሮግራም እንድትፈጥር፣ ብዙ ዝግጅት እንድትፈጥር እድል ይሰጣል። እና ያ እድል ራሱ አንዱ አንዱን እያመጣ አንዱ አንዱን እየወለደ ነው። ስፔሻሊ ደግሞ አሁን ሀገራችን ካለችበት ሁኔታ አንጻር ኢትዮጵያዊነትን፣ ሰላምን፣ ፍቅርን፣ አንድነትን ለመስበክ ያገኘነውን መንገድ በሙሉ እንጠቀማለን እና ያንን መሰረት በማድረግ አንድ ኮንተንት እንዳይሰለች ብዙ ኮንተንት እንፈጥራለን። ሌላው ደግሞ ሰዎች እንደ ችግር አንድን ሀሳብ ሲያነሱ ያንን ወደ ሾው እየቀየርን መፍትሄ እየፈጠርን ነው የሾው ብዛት አሁን ያለበት ቦታ የደረሰው። ኮሜዲያነት እንደሞ እንዳልከው ደግሞ ያው ብዙ ጊዜ የምሰራቸው ስራዎች ላይ በጎ አድራጎትን እንኳን በጣም ያስለቅሱ የበጎ አድራጎት ታሪኮችን እንኳን አዝናኝ አድርጎ መስራት ችለናል። አሁን ላይ ሁሉንም ስራዎች ስንሰራ አዝናኝ እያደረጉ የሰውን ቀልብ የሚስቡ እያደረጉ ለመስራት የኮሜዲው እና እጅግ በጣም አግዞኛል ብዬ አስባለሁ።
በሬ ጠላት ሊበት ነው።
በሬ ጠላት ነው?
አረ በሬ ጠላት አይደለም። በሬ እኮ በእግሩ እንደዚህ ሲካፋ ሰውን ይጠላል። አረ አይጠሉም። በሬ ግን የምጠላው እንስሳ ስለሆነ በሬ አይጠላም።
በቅርቡ ትኩረት እያገኙ ከመጡ የማህበራዊ መገናኛ ላይ ትርኢቶቹ መካከል አንዱ ህጻናትን የሚመለከተው ድንቅ ልጆች የተሰኘው መርሃ ግብር ነው። ህጻናትን እንደ ዋና እንግዳ አቅርቦ የማነጋገሩ ሀሳብ እንዴት መነጨ? ግቡስ ምንድን ነው?
በጣም ግሩም። ድንቅ ልጆች ያው ተመሳሳይ ፕሮግራሞች አሉ፣ የተለያዩ ሚዲያዎች ላይ የውጭ ሀገርም ፕሮግራም አለ፣ ሀገር ውስጥም እንደዚ አይነት ፕሮግራሞች እንዳሉ ይታወቃል። ነገር ግን እኛ ፕሮግራምን ስንነሳ ከሀሳብ ነው፣ ከፕሮግራም አንነሳም። ሀሳብ ነው መጀመሪያ የምናስበው እና ህጻናትን እያቀረቡ የማነጋገሩ ሀሳብ እንዴት ተነሳ ለሚለው እኛ አንድ የምናምነው ነገር አለ። ስፔሻሊ እኔ አሁን ሀገራችን ላይ ያለው የክፋት ሀሳብ፣ የዘረኝነት ሀሳብ እና የጥፋት ሀሳብ ወደ ቀጣዩ ትውልድ መሻገር የለበትም ብዬ አምናለሁ። የቀጣዩ ትውልድ ነው የኢትዮጵያ ተስፋ። መስራት ካለብን ቀጣዩ ትውልድ ላይ በጣም መስራት አለብን ብዬ አምናለሁ። ቀጣዩን ትውልድ ወይም ህጻናትን ደግሞ አሁን እየሰራ ያለው ማን ነው? ሶስት አካላት አሉ በእኔ እምነት። አንደኛው ሚዲያ ነው፣ ሁለተኛው ወላጆች ናቸው፣ ሶስተኛው ደግሞ መምህራን ናቸው። አሁን እኛ ሀገር ምን አይነት ትሬንድ አለ? ወላጅ ልጁ ፊት አደገኛ የፖለቲካ ትንተና ዜና ከፍቶ ይሰማል፣ ወይም አደገኛ የፖለቲካ ክርክር ያደርጋል፣ ወይም ዘረኝነት ላይ ያተኮሩ ወይም ደግሞ ጥላቻ ላይ ያተኮሩ ዘገባዎችን ያዳምጣል፣ ያወራል። ልጅ ደግሞ ቤት ውስጥ የሚጫወት እየመሰለ ወይም ደግሞ የማያዳምጥ እየመሰለ ያዳምጣል። አሁን ይሄ ዘረኝነት ሀሳብ ወደ ልጆቻችን እንዳይሸጋገር ከፈለግን ሚዲያዎቻችንን፣ ወላጆችና ሌሎች ሁላችንም እንድንጠነቀቅ ምን ማድረግ ያስፈልጋል? በተለይ ለወላጆችና ለመምህራን ህጻናት አጠገባችን ሆነው የማይሰሙ ቢመስሉም እንደሚሰሙና እንደሚያዳምጡ ማሳየት ያስፈልጋል። ስለዚህ አሁን የኛ አላማ ብዙ ሰው ለህጻናት ይመስለዋል ድንቅ ልጆች አይደለም፣ ለወላጆች ነው። ወላጆችን ሾክ ማድረግ ማስደንገጥ ነው የኛ አላማ። ስለዚህ ህጻናትን እናመጣቸውና ህጻናት ያውቃሉ ተብለው የማይታሰቡትን ነገሮች እንጠይቃቸዋለን። ያውቃሉ አያውቁም የሚለውን ለማወቅ ስንጠይቃቸው ከሚታሰበው በላይ ያውቃል። ከየት አመጡት? እንግዲህ ወላጅና እኛ ራሳችን እንድንመረምር ነው። ስለዚህ ከባባድ ጥያቄ እየጠየቅናቸው በጣም አስደንጋጭ መልስ ሲመልሱ ይህንን የሚያየው ማህበረሰብ አሀ ለካ ልጆቼ ይሰሙኛል፣ ለካ ልጆቼን የሚያዳምጠው ሚዲያ አብረው እየሰሙ ነው ብሎ እንዲጠነቀቅና ልጆቹ ፊት የሚያወራውን እንዲመርጥ፣ ልጆቹ ፊት የሚከፍተውን እንዲመርጥ ለማሳሰብ ነው። ህጻናትን አምጥተን እንደ ሰው በጣም አስደንጋጭ ሀሳቦችን ከእነሱ አይምሮ እየሰማን ወላጆችን የማስገንዘብ ስራ ለመስራት ይወሰኑ።
የምታቀርባቸው ልጆች ለየት ያለ እይታ አላቸው። ለምታቀርብላቸው ጥያቄ የሚሰጡት መልስም በአብዛኛው አስቂኝ ነው፣ አነጋጋሪ ነው፣ አንዳንድ ጊዜ ደግሞ ደንገጥ የሚያደርግ ነው። የማህበራዊ መገናኛ አስተያየቶችን ስመለከት ቅር ያላቸው ሰዎችን ማይቻለሁ። አንዳንዶቹ ከልጆቹ እድሜ ጋር ያልተመጣጠኑ ጥያቄዎች ይቀርብላቸዋል የሚል ነው። ሌሎቹ ደግሞ እንደውም አንድ ጸሐፊ የተጠቀሙትን አማርኛ ልጠቀምና ህጻናት በህጻንነታቸው ህጻን መሆን ያለባቸው እንደ ትልቅ እንዲያወሩ ካደረግናቸው ጥፋቱ የኛው ነው የሚል መከራከሪያ አቅርበዋል። እሸቱ፣ በዚህ ጉዳይ ላይ ያለህ ምልከታ ምንድን ነው?
እንግዲህ አሁን የተለመደው ስለ ህጻናት ያለን የተዛባ አስተያየት እና አመለካከት ማሳያ ነው ይሄ አስተያየት። አሁንም ይህን አስተያየት የሚሰጡት ሰዎች የሚያስቡት ምንድን ነው? ህጻናት ምንም እንደማያውቁ ነው። እኛ ደግሞ የምናምነው ህጻናቱን ሳናውቀው እየበከልናቸው እንደሆነ ነው፣ በዘረኝነት፣ በክፋት፣ በምንሰማቸው የክፉ ወሬዎች እና ዜናዎች። ስለዚህ ያንን ማቆም አለብን። ሁሌ አንደርስሜት እያደረግን አያውቁም፣ አያስቡም፣ አያዩም፣ እንደ ህፃን ነው መጠየቅ ያለባቸው እያልን ህፃናቱን አንደርስሜት እያደረግን ክፋታችንን፣ ዘረኝነታችንን እየደፋንባቸው ነው። ያንን ለማስቆም ብቸኛው አማራጭ አሁን የኛ ዓላማ እንደዚህ አይነት ኮንቨርሴሽን እንዲፈጠር ነው። አሁን ያሉት ሰዎች ማለታቸው ጥሩ ነው። ይሄ ኮንቨርሴሽን ሲፈጠር አሁን ማውራት እንጀምራለን። ስናወራ ይሄን እድል እናገኛለን እኛም መልእክታችንን ለመናገር። ህፃናቱን እየደፋንባቸው ነው። ክፉ ሀሳብ፣ ዘረኝነት፣ ጥላቻ እየደፋንባቸው ነው። የምናውቀው ስንጠይቃቸው ነው፣ ሲያወሩ ነው። ሳናውቀው እንግዲህ ይህንን እኛ የጠላነውን ክፉ አስተሳሰብ እያስቀጠልን ስለሆነ ቆም እንድንል ያደረገን አሁን ድንቅ ልጆች ነው። አየህ፣ ፕሮግራሙ ላይ እንግዲህ ህፃናቱ ሲጠየቁ ለምሳሌ እኛ ያው ፍጹም ለሚዲያ ስለማይመጥንና ለህዝብ መተላለፍ ስለሌለበት እየቆረጥነው ነው እንጂ ወደፊት እንደው የፈለገው አካል መጥቶ እኛ ጋር ማየት ቢፈልግ እጅግ በጣም ከባድ ከህፃናት የማይጠበቅ የፖለቲካና የጥላቻ ቃላትን እዛ መድረክ ላይ ነግረውኛል ህፃናቱ። ነገር ግን እንደዚህ አይነት ቃላት ለህፃናቱም ለቤተሰቦቻቸውም እንደ ሀገርም ስለማያግባባና ጥሩ ስሜት ስለማይፈጥር እንቆርጠዋለን እንጂ ህፃናት ውስጥ መርዝ እየተከልን ነው። ይህን መርዝ መትከላችን ለምን ታወቀብን የምንል ከሆነ መፍትሄው እሱ አይደለም። መፍትሄው መርዝ መትከላችንን ማቆም ነው። የምናቆመው ደግሞ መርዝ እየተከልን እንደሆነ ስናውቅ ነው። የምናውቀው ደግሞ ህፃናቱ ሲናገሩ ነው። ስለዚህ ህፃናቱ ያወቁትን ለምን ተናገሩ ማለት ሰብአዊ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት ሁሉም ህፃናት እኔ ጋር የሚመጡት በቃ ክፉ ሀገር አንፈልግም፣ ክፋት አንፈልግም፣ እንዲህን ነገር አቁሙልን፣ ጥላቻ አታውርሱን፣ የተሻለች ሀገር አጉርሱ። እንደውም አንድ ህፃን ምን አልመሰለ ትልልቅ ሰዎች ይህን የማይረባ ነገራችሁን አቁሙና የተሻለች ሀገር አውርሱን አለ። ስለዚህ ለምን ልክልካችንን ተነገረን ከሆነ የምንለው መፍትሄው እሱ አይደለም። መስተካከል፣ መሻሻል፣ መለወጥ ያለብን እኛንን እንጂ ህፃናቱ የሚያውቁትን ለምን ተናገሩ ማለቱ እሱ መፍትሄ አይሆንም። ምክንያቱም ሰብአዊ መብታቸው ስለሆነ ብዬ ነው የማምነው።
ቻችን እንዲሁም ተመልካቾቻችን ከኮሜዲያን እሸቱ መለሰ ጋር ያደረግነው ቆይታ ተከታይ ክፍል በነገ ዕለት ይቀርባል። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ።
ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች ሳት በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩዌንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪውፒኤስ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
አድማጮቻችን እንዲሁም ተመልካቾቻችን እስከም ድረስ አብራችን ስለነበራችሁ በእጅጉ እናመሰግናለን። ማናቸውም አስተያየቶች ሲኖሩ በማህበራዊ መገናኛ አውታሮች በኩል አስተያየታችሁን እንድታደርሱን ይሁን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ንጉሱ ታምሬ ደግሞ በምስልና ድምፅ ምህንድስና እስካሁን ድረስ አብሮን ነበረ። ይቅርታ። መልካም ምሽት ይሁንላችሁ። በነገ ዕለት እንገናኛለን።